ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
ነው ከዚህ ከቅብዝብዝነት ዓለም ያሳረፈን ከቅብዝብዝነት ኑሮም ያሳረፈን ኢየሱስ ክርስቶስ ነው። እንደ ታምራት ኃይሌ አይኔን ካንተ መስቀል ላይ ሳላነሳ ሞቴን ዛሬ መስቀል ስር አድርገው ብለን ብንናገር ይንንም እምነት ደግሞ ብንይዝ እውነት መልካም ነው። አዎ ኢየሱስ ክርስቶስ ጌታችን ነው፣ ኢየሱስ ክርስቶስ አዳኛችን ነው ብለን በተናገርነው አንደበት ጸንተን መኖር እንድንችል እርሱ ራሱ ይርዳን። እንደምን አመሻችሁ ክቡራን አድማጮቻችን። ሰላምታዬን አልዘነጋውም። የእግዚአብሔርን ታላቅ ውለታና በጎነት ልትቀስላነሳሳ ብዬ እንጂ እግዚአብሔር ይክበር ይመስገን። ዛሬም ደግሞ እንደተለመደው ተከታታዩን የገላትያን መጽሐፍ ጥናታችንን ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር ያንዳንዳችንን በባርኮቱ እንደሚገናኘን ተስፋ ያደረግን እስቲ ወደ ጸሎት እንለፍ። ጌታ ሆይ አንተ ታላቅ መሆንን በእውነት ተረድተናል። ጌታችንና አምላካችን ሆይ እንዳንተ ያለ መሪ ማን ነው? ሰውን በስርዓት የሚመራ የማያዳላ እንዳንተ ያለ ንጉስ ማን ነው? ወንበርህ የማይገለበጥ ነው። ያስተዳደር ዘመን አልፎብሃል። 4 ዓመት ጨርሳል፣ 5 ዓመቱንም ጨርሳል። ዳግመኛ ምርጫ ያስፈልጋል የማትባል ሁነተኛ አምላክ እንዳንተ ያለ መሪ ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ክብር ተመስገን። ስለዚህም ደግሞ ነፍሳችን አንተን ታምናለች። ስለዚህም ደግሞ ነፍሳችን አንተን ጌታዬ ሆይ እነሆ ተደግፋለች። ጌታ ሆይ ለዘላለሙ በቅንነት በትርህ እንድትመራን እንለምናለን። በዚህች ምሽት ደግሞ ቃልህን ባርክልን። የእያንዳንዳችንን ድካም እርሳ። እግዚአብሔር አምላካችን ሆይ ይህንን ደግሞ ስለምታደርግ እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስም አሜን። ናው ምሽት ክፍለ ጊዜ ጥናታችን ሐዋርያ የሚለው ቃል ሁለት ትርጉሞች እንዳሉት ሁለቱንም ትርጉሞች አንድ ባንድ ከተቃቀስን በኋላ አልፈን ደግሞ የሐዋርያነት ስልጣኑ ለጳውሎስ የተሰጠው ከእግዚአብሔር እንጂ ከሰው እንዳይደለ ጳውሎስ ስለመመስከሩና መናገሩ፣ ኢየሱስ ክርስቶስ መድኃኒዓለም እኛን ያዳነን እንደ እግዚአብሔር ፈቃድ መሆኑን ሐዋርያው የሚገልጸውን ክፍል፣ እንዲሁም ደግሞ አለፍ ብለን ወገኖቼ በጌታችን በኢየሱስ ክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዴት ፈጥናችሁ እንዳለፋችሁ እደነቃለሁ ብሎ ሐዋርያው ጳውሎስ በገላትያ ምዕራፍ 1 ቁጥር 6 ላይ የተናገረውን በስፋት መመልከታችንን ታስታውሳላችሁ። ዛሬ እንግዲህ ቃል እንደገባንላችሁ የምንመለከተው ክፍል ገላትያ ምዕራፍ 1 ከቁጥር 11 እስከ 24 ያለውን ይሆናል። ትምርታችን በዚህ ላይ ይመሰረታል ማለት ነው። ስለዚህም እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ገላትያ ምዕራፍ 1 ቁጥር 11 ናው። ወገኖች ትላንትናው ምሽት ክፍለ ጊዜ ጥናታችን ወደ መጨረሻ ላይ የሰው ልጅ በተፈጠረው የሃይማኖታዊነት ዝንባሌ ስላለው ሃይማኖት ሊያድነው እንደሚችል ያስባል ማለታችን የሚታወስ ነው። አዎ በእኛ ውስጥ ነው የክርስትና ህይወትን እንደሚኖር እንጂ በራሳችን ጥረት የክርስትና ህይወትን እንድንኖር እግዚአብሔር አልጠየቀንም። የገላትያ መልእክት የሚያመለክተውም ይህንኑ ነው። ዛሬ ቤተ ክርስቲያንን የሞሉት ያልዳኑ ሰዎች ናቸው። ልብ በሉ። ስለዚህም ከማንኛውም ነገር ይልቅ እኛ ራሳችን መዳን ይኖርብናል። የኃጢአት ደሞዝ ሞት ነውና፣ የእግዚአብሔር ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል ሐዋርያው። ሮሜ ምዕራፍ 6 ቁጥር 23ን ተመልከቱ። አዳኝ አድርገ ክርስቶስን ተቀብለዋልን ወዳጄ? ዋናውና ጠቃሚው ነገር ይህ ነው። አሁን ደግሞ ጳውሎስ ስለ ግል ሕይወቱ ማለትም ስለ አረቢያ ምድረ በዳ ልምምዱ በኢየሩሳሌም ከሌሎች ሐዋርያት ጋር ስለመገናኘቱና በአንጾኪያ ከጴጥሮስ ጋር በግል እንደተገናኘ ወደሚናገርበት ክፍል መጥተናል። ይህም እስከ ምዕራፍ 2 አጋማሽ ድረስ ይዘልቃል። እስቲ እንግዲህ ቁጥር 11 እና ቁጥር 12ን አስቀድመን እንመልከት። ወንድሞች ሆይ ይላል ሐዋርያው ሲናገር፣ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም ይላል። የሚገርም አባባል ነው። የሐዋርያነት ስልጣንን ያገኘው በእግዚአብሔር ፈቃድ እንደሆነ በገላትያ ምዕራፍ 1 ቁጥር 1 ጳውሎስ ተናግሮ እንደነበር በትላንትናው ምሽት ክፍለ ጊዜያችን ተመልክተናል። አሁንም ያንኑ ቀደም ብሎ የተናገረውን በድጋሚ ያቀርባል። አይሁዳውያን የጳውሎስን መልእክት ብቻ ሳይሆን ሐዋርያነቱንም ጭምር ነበር የተጠራጠሩት። ጳውሎስ ግን ሐዋርያ የሆነው ከኢየሱስ ክርስቶስ ባገኘው ጥሪ ነበር። አስተዋላችሁ? ጳውሎስ ግን ሐዋርያ የሆነው ከኢየሱስ ክርስቶስ ባገኘው ጥሪ ነው። ሐዋርያነቱን ከየትኛውም ትምህርት ቤት አላገኘውም። አለፍ ብለን ቁጥር 13 እና 14 እንመልከት። ባይሁድ ስራት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለ ልክ አሳድድና አጠፋ ነበር። ለአባቶችም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን ባይሁድ ስራት እበልጥ ነበር ይላል ጳውሎስ። ወገኖቼ ከዚህ በፊት እንዴት እንደኖርኩ ሰምታችኋል፣ ማለትም የቀድሞ ሕይወቴ ምን ይመስል እንደነበር ሰምታችኋል ይላቸዋል። ይሁን እንጂ የቀድሞ ሃይማኖተኛ ሕይወቱ ፈጽሞ ሊያድነው አልቻለም። አስተዋላችሁ? የሐዋርያው ጳውሎስ የቀድሞ ሃይማኖተኛ ሕይወቱ ሊያድነው አልቻለም። ቁጥር 15 ቁጥር 16 እና 17ን ተመልከቱ። ነገር ግን በእናቴ ማህፀን ሳለው የለየኝ በጸጋውም የጠራኝ እግዚአብሔር በአዛብ መካከል ስለ እርሱ ወንጌልን ሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከሥጋና ከደም ጋር አልተማከርኩም። ከእኔ በፊት ሐዋርያት በነበሩት ወደ ኢየሩሳሌም አልወጣው፣ ነገር ግን ወደ አረብ አገር ሄድኩ፣ እንደ ገናም ወደ ደማስቆ ተመለስኩ ሲል ይናገራል። ቁጥር 15 ላይ እግዚአብሔር በወደደ ጊዜ የሚል አባባል አለው። አስተዋላችሁ? ቁጥር 15 ላይ ተመልከቱ። እግዚአብሔር በወደደ ጊዜ የሚለው ጳውሎስ የተጠራው እንደ እግዚአብሔር ፈቃድ እንደሆነ ለማሳየት ነው። ጥሪው በደረሰው ጊዜ ከሥጋና ከደም ማለትም ከሰው ጋር ምክክር አላደረገም። ወንጌልን በቀጥታ ከኢየሱስ ክርስቶስ እንጂ ከሰው አልተቀበለውም። በአንድ ወቅት አንድ ታላቅ ምሁርና ሰፊ ምርምር ያደረገ ሰው ጳውሎስን በተመለከተ አንድ ጥናታዊ መጽሐፍ አቅርቦ ነበር። ይህ ሰው ጳውሎስ ባለታላቅ አእምሮ እንደነበር ይገልጻል። የሙሴን ሕግና የአይሁድ ሃይማኖትን እንዲሁም የግሪኮች ፍልስፍናን ጠንቅቆ እንደሚያውቅ በጽሑፍና በምርምር ገልጿል። ጳውሎስ ራሱ ወንጌልን ከሰው እንዳልተቀበለው ይናገራል። ወንጌልን የተቀበለው በመለኮታዊ መገለጥ ነበር። ቁጥር 18 እና 19 ልብ በሉ። ከዚህ ወዲያ ከሦስት ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእሱ ጋር 15 ቀን ሰነበትኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ይላል። የሚገርም ነው። ይህ ቃል የሚናገረው በሐዋርያት ሥራ ምዕራፍ 9 ቁጥር 26 እስከ 29 ስለ ተጠቀሰው ጉዳይ እንደሆነ አስባለሁ። ልብ በሉ፣ በሐዋርያት ሥራ ምዕራፍ 9 ከቁጥር 26 እስከ 29 ስለ ተጠቀሰው ጉዳይ የሚናገር መሆኑን አስባለሁ። ሳውልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርት ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዝሙር እንደሆነ ስላላመኑ ፈሩት። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረው በደማስቆም በኢየሱስ ስም ደፍሮ እንዴት እንደነገረ ተረከላቸው። በጌታም በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእነርሱ ጋር ነበረ። ከግሪክ አገርም መጥቶ ከነበሩት አይሁድ ጋር ይነጋገርና ይከራከር ነበር። እነርሱ ግን ሊገሉት ፈለጉ ይላል። እንግዲህ ወዳጆቼ ይህን ሁሉ ግምት ውስጥ በማስገባት ነገሩን ካጤን ነው ጳውሎስ በምድረ በዳ ያሳለፈው ጊዜ ከሦስት ዓመት ያላነሰ ነበር ማለት ነው። እግዚአብሔር የራሱን ሰዎች የሚያሰለጥንበት መንገድ በጣም ይገርመኛል። እናንተንስ? ሙሴን ያሰለጠነው በምድረ በዳ ነበር። አብርሃምን ለማሰልጠንም ከምድረ በዳ ያላነሰ ሁኔታ ውስጥ አግብቶታል። ኤልያስ ስልጠናውን ያገኘው በምድረ በዳ ነበር። ከንጉሥ ሳውል ፊት በሸሸበት ወቅት ዳዊት በዋሻዎችና በምድረ በዳ ሲንከራተት እግዚአብሔር ለዓላማው አዘጋጅቶታል። ነፍሴን እንደ ቆቅ እያደነዋት ነው በማለት ወደ እግዚአብሔር የጮኸበትን ጊዜ ብዙዎቻችን እናስታውሳለን። በየአቅጣጫው ሕይወቱ ለአደጋ ተጋልጦ ነበር። እግዚአብሔር ጳውሎስን ለማሰልጠን የተጠቀመውም ምድረ በዳን ነበር። ከሦስት ዓመት ላላነሰ ጊዜ ወደ ምድረ በዳ ላከው። ከዚያም ወደ ኢየሩሳሌም ሄዶ ከጴጥሮስ ጋር ለ15 ቀን ያለ አብሮት ቆየ። እስቲ ቁጥራ ያላንብብላችሁ። ስለምጽፍላችሁም ነገር እነሆ በእግዚአብሔር ፊት ሐሰት አልናገርም ይላል። ወንጌል የአይሁድ ሃይማኖትና የግሪክ ፍልስፍና ድምር ውጤት አይደለም። ጳውሎስ ይህን ወንጌል ከማንም አለመቀበሉን የሚነግረን ደግሞ ከልቡ ማለትም ከእውነት እንደሆነ ያስረግጣል። ይህ ሐዋርያው ጳውሎስ ከጌታ የተቀበለው የወንጌል እውነት ወደኔና ወደናንተ ደርሶ ልባችንን ስለለወጠ እጅግ ደስ አይላችሁ? ምን? አዎ፣ እኔ ደስተኛ ነኝ። ወንጌል ወደኔ ባይመጣ ሕይወቴን ባይማርክና ባይለውጥ ኖሮ ይሄኔ ምን መስል እንደነበረ ወገኖቼ ቁጭ ብዬ ራሴን ስገምት በእውነት በጣም እገረማለሁ። እናንተስ ወዳጆቼ እና እድለኞች አይደለንም እንዴ ታዲያ? አዎ፣ ኢየሱስ ክርስቶስ ለኔና ለናንተ ኃጢአት ሞቶ የእውነቱ ወንጌል ደግሞ ወደኛ ደርሶ ሕይወታችንን ስለቀየረ እጅግ እድለኞች ነን። እስቲ ዘማሪውን ልጠይቀው። ድንበሩ ጌታ ኢየሱስ ክርስቶስን በማግኘት የወንጌል እውነት አንተ ጋር ደርሶ ደግሞ ሕይወትን ስለለወጠና ስለማረከ በዚህም ደግሞ ቀራርጾና ስላበጃጀ እድለኛ አይደለህምን? እድለኛ ነኝ፣ እድለኛ አው እድለኞች ነኛም አበበ እንደምትሉኝ አምናለሁ። አው ይህ ነው ምስክርነታችን። ድንበሩ በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው። ከቁጥር 21 እስከ 4 ያለውን ደግሞ አብረን እንመልከት። ከዚያ ወዲያ ወደ ሶርያና ወደ ኪልቅያ ሀገር መጣው። በክርስቶስም ያሉት የይሁዳ ማህበሮች ፊቴና ያውቁም ነበር። ነገር ግን ቀድሞኛን ያሳድድ የነበረ እርሱ በፊት ያጠፋው የነበረውን ኃይማኖት አሁን ይሰብካል ተብሎ ሲነገር ይሰሙ ነበር። ስለኔም እግዚአብሔርን ያከብሩ ነበር ይላል። በኢየሩሳሌም የነበሩ አማኞች ሐዋርያው ጳውሎስን ለመቀበል እጅግ ሳያመነቱ አልቀሩ። በርናባስ ባይረዳው ኖሮ ምናልባት የኢየሩሳሌም ቤተ ክርስቲያን ሳትቀበለው ረጅም ጊዜ መጠበቅ ሊያስፈልገው ይችል ነበር። እነዚያ ሰዎች ጳውሎስን መቀበል ያልፈለጉት ቤተ ክርስቲያንን ያሳድድ ስለነበር ነው። ይሁን እንጂ አሳዳጅነቱን ብቻ ሳይሆን በአስደናቂ ሁኔታ መለወጡንም ሰምተዋል። ያም ሆኖ ግን ማመን ስላልፈለጉ እስካሁን ድረስ መጠራጠሩን መርጠዋል። ከቁጥር 21 እስከ 24 ባሉት የሚናገረው ጌታን ከተቀበለ በኋላ ስላሉት የመጀመሪያዎቹ አመታት ነው። በጳውሎስ ህይወት ውስጥ እነዚህ አመታት አስደሳች አመታት አልነበሩም። በግል ህይወቱ ስለገጠመው ችግር በሮሜ ምዕራፍ 7 ገልጦ ነግሮናል። ካጠቃላይ ሁኔታ አንጻር የጳውሎስን ህይወት በሶስት የተለያዩ ወቅቶች ከፍሎ ማየት እንደሚቻል አስባለሁ። አንደኛ፣ ቶሎ ጻፍ አድርጉ። ጳውሎስ ኩሩ ፈሪሳዊ እንደነበር ይታወሳል። ስለ ሙሴ ህግ የጠለቀና የመጠቀ ዕውቀት ነበረው። ይሁን እንጂ ከክርስቶስ በፊት በነበረው ህይወቱ ሁሉን አውቃለሁ ባይነት የተጠናወተው ፈሪሳዊ ነበር። አደገኛ የክርስቶስና የቤተ ክርስቲያን ጥላቻ ስለነበረው በተቻለ መጠን ለማጥፋት ይፈልግ ነበር። ሁለተኛው የጳውሎስ ህይወት ገጽታ የሚጀምረው ከደማስቆ መንገድ ልምምዱ በኋላ ነው። ሁለተኛው የጳውሎስ ህይወት ገጽታ የሚጀምረው ከደማስቆ መንገድ ልምምዱ በኋላ ነው። ኢየሱስ ሞቶ ተቀብሮ እንደ ቀረ ነበር ጳውሎስ የሚያስበው። ገና ኢየሱስን አላወቀውም ነበር። ስለዚህም በደማስቆ መንገድ ኢየሱስ ባስደናቂ ሁኔታ በተገናኘው ጊዜ ጌታ ሆይ አንተ ማን በማለት ጠየቀ። ኢየሱስም እኔ አንተ የምታሳድደኝ ኢየሱስ ነኝ በማለት መለሰለት። ከጌታ ጋር ከተገናኘ በኋላ ጳውሎስ ጌታ ሆይ ምን አደርግ ዘንድ ትወዳለህ በማለት ጠየቀ። ከክርስቶስ ጋር ከተገናኘ በኋላ ጳውሎስ ጥቂት አመታት በምድረ በዳ አሳለፈ። በእነዚህ የመጀመሪያዎቹ አመታት ለማገልገል ሞክሮ አንዳንድ ውድቀቶች ገጥመውታል። እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል በማለት አምርሮ የተናገረው ስለዚህኛው የህይወት ገጽታው ነበር። ሮሜ ምዕራፍ 7 ቁጥር 24ን በኋላ ተመልከቱ። ሮሜ ምዕራፍ 7 ቁጥር 24 ይህን የተናገረው ገና ደህንነትን ያላገኘ ሰው አልነበረም። ይህን ያለው ራሱ ጳውሎስ ሲሆን የሚያመለክተውም ጌታን ከተቀበለ በኋላ ስለነበረው የመጀመሪያው የህይወት ገጽታው ነበር። ሶስተኛው የህይወት ገጽታው ደግሞ በመንፈስ መመላለስ የጀመረበት ወቅት ነበር። ብዙዎቻችን ገና እዚህ ደረጃ ላይ አልደረስንም። ቶሎ ጻፍ አድርጉ። ሶስተኛው የህይወት ገጽታው ደግሞ በመንፈስ መመላለስ የጀመረበት ወቅት ነበር። ብዙዎቻችን ወዳጆቼ ደህንነትን አግኝተን ይሆናል፣ ሆኖም ገና የድል ህይወትን አልተለማመድንም። ስለሆነም በመንፈስ መመላለስን መለማመድ ይኖርብናል። በምድረ በዳ ስላሳለፋቸው እነዚያ ሶስት ዓመታት ብዙ ባውቅ ደስ ባለኝ ነበር። እናንተም የኔ አይነት ጥያቄ ሳይኖራችሁ አይቀርም። በሚቀጥለው ምዕራፍ ደግሞ ማለትም በምዕራፍ 2 በኢየሩሳሌም የነበሩት ሐዋርያት የጳውሎስን አገልግሎት በሙሉ ልብ መቀበላቸውን እንመለከታለን። እግዚአብሔር ይክበር ይመስገን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያው ጳውሎስን ከእንቢተኝነቱ እንዲያድርጎ ለውጦት ለዚህ ለቀና ሥራው ለቤቱ ሥራ ሲያሰልፎ ማየት እንዴት ደስ ያሰኛል። የኔና የእናንተንም ልብ ለውጦና ቀይሮ እግዚአብሔር እንዲሁ ይጠቀምብናል። ራሳችንን ሳንንቅ አሳልፈን ለእርሱ እንስጥ፣ እግዚአብሔር ይረዳናል። እንግዲህ የዛሬው ትምህርታችንን እዚህ ላይ እናጠናቅቃለን። ነገ ደግሞ የእግዚአብሔር ፈቃዱ ከሆነ ከምዕራፍ 2 ከቁጥር 1 እስከ 14 ያለውን ስፍራ እንመለከታለንና ቀደም ብላችሁ አንብባችሁ ብትቀርቡ ደስ ይላል። ገላትያ ምዕራፍ 2 ከቁጥር 1 እስከ 14 ያለውን ስፍራ አጥንታችሁ ወይም ደግሞ አንብባችሁ ቆዩ። እግዚአብሔር በዚህ ሁሉ ውስጥ ደግሞ በመንፈስ ቅዱስ አማካኝነት እንዲያስተምራችሁ የኛ ጸሎት ነው። ደናደሩ እግዚአብሔር ይባርካችሁ። ያልን እንግዲህ የምንሰናበታችሁ
በቴክኒኩ አለማየሁ ዳዊትና
ያበበ ከበደ ወርቄ ነኝ። ሰላም።
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደናደሩ ጌታ በነገር ሁሉ አብዝቶ ይባርካችሁ።